the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ሰኞ ህዳር 20 ቀን 2008 ፕሮግራም ተጀመረ።
በዓለም የአየር ንብረት ጉዳዮች ላይ የሚነጋገረው 21ኛው የወገኖች ጉባኤ ዛሬ ፈረንሳይ ዋና ከተማ ፓሪስ ላይ በይፋ ተጀምሯል።
የእግዚአብሔር ኃላፊነት ተሰጥቶት ተንከባካቢ የፍጡር ተንከባካቢ መሆን አለበት የሚለውን በመውሰን ነው ሊቃነ ጳጳሳት አቡነ ፍራንቼስኮስ ዓለም የጋራችን ናት፣ በጋራ ልንከባከባት ልንጠብቃት ይገባል። ፍጡሩን ብቻ ሳይሆን ይሄንን ማለቴ ደኑን፣ ጫካውን ወይም ወንዙን፣ ሸንተረሩን ብቻ ሳይሆን ሰውንም ጭም ሰውም ደግሞ ዋናው ነገር ለሰው ልጅ ነው።
የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ናቸው የሰማችኋቸው። በአብይ ርዕስ ይመለሳሉ።
የዛሬ ሰኞ መደበኛ ዝግጅቶቻችን ስፖርት፣ ጤናና አፍሪካ ነክ ርዕሶች ናቸው። በተመደበላቸው ሰዓት ይቀርባሉ።
ቀደም ሲል እንደሰማችሁት የአየር ንብረት ጉባኤ ዛሬ ፓሪስ ላይ ተጀምሯል። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ የሶስት አፍሪካ ሀገሮች ጉብኝታቸውን አጠናቀቁ። የቱርክ ጠቅላይ ሚኒስትር በሩሲያው ጄት መውደቅ አገራቸው ይቅርታ እንደማትጠይቅ አስታወቁ። የሚሉ የምሽቱ ዋና ዜና ናቸው።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከምሽቱ 3 ሰዓት እስከ 4 ሰዓት የምናስተናግዳችሁ እኔ አሉላ ከበደና
እኔም አዲሱ አበበ ነን። ፕሮግራሙ በብርሃን ይመራል፣ መሐንዲሷ ደግሞ ናሽዋል ካሲ ነች። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ዛሬ ፓሪስ በተጀመረው የአየር ንብረት ጉባኤ ላይ ባደረጉት ንግግር በተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ላይ የሚወስዱት ውሳኔ ሊወገድ በሚችለው ስቃይና ጥራቱ ሊጠበቅ በሚችለው መሬት ይመዘናል ሲሉ ለዓለም መሪዎች አስገንዝበዋል። በዚህ ጉባኤ ላይ የተገኙት የአገሮች መሪዎች የመርዛማ ጋዝ ልቀት የመገደብና የዓለም የአየር ሙቀት እንዳይጨምር የመጣር ግባቸው አስቸኳይነት ስሜትን ይጋራሉ በማለትም ፕሬዚዳንት ኦባማ አስረድተዋል። ዩናይትድ ስቴትስና ሌሎች አገሮች አንዳንድ መሻሻሎች እንዳሳዩም ገልጠዋል። በዚህ ስብሰባ ላይ ማከናወን ያለብን ነገር የተገኙትን ስኬቶች ለሰው ልጅ እድገት ወደ ዘላቂ ማዕቀፍ መለወጥ ነው። ዓለም ያነሰ ካርቦን እንዲኖረው የሚያደርግ የረጅም ጊዜ ስትራቴጂ መቀየስም ነው ሲሉ ፕሬዚዳንቱ አሳስበዋል። ቀደም ሲል እንደገለጥ ነው በዕለቱ አብይ ርዕስ ይሄ ጉዳይ ሰፋ ብሎ ይዘገባል።
የኦሮሚያ ክልል ባለስልጣናት ስብሰባዎቻቸውን ከቀን ይልቅ ወደ ምሽቱ እንዲያዛውሩ ውሳኔ መተላለፉ ተገለጠ። የክልሉ ርዕሰ መስተዳድር ሙክታር ከዲር የተገኙባቸው የመልካም አስተዳደር ችግሮችን የተመለከቱ ስብሰባዎች በተለያዩ የኦሮሚያ ከተሞች እየተካሄዱ መሄዳቸውን ጠቅሶ እስክንድር ፍሬው ተከታዩን ዜና አድርሶናል። የእስክንድር ዘገባ እንደደረሰን እናቀርባለን። አድማጮች፣ የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ለመጀመሪያ ጊዜ በአፍሪካ ያካሄዱትን ጉብኝት አብቅተው ወደ ሮም ቫቲካን እየተመለሱ ነው። ሶስት የአፍሪካ ሀገሮች እንደሚጎበኙም ይታወቃል። በማዕከላዊት አፍሪካ ሪፐብሊክ መዲና ባንጊ በሚገኘው ብሔራዊ ስታዲየም በጣም ብዙ ሰዎች በተገኙበት ቅዳሴ ካደረጉ በኋላ ነው በረራውን የጀመሩት። ሃይማኖቱ መሪ ቀደም ሲል ዋናውን ባንጊ የሚገኘውን መስጊድ በመጎብኘት ክርስቲያኖችና ሙስሊሞች ወንድማማቾች ናቸው ብለዋል። በህብረት ሆነን ጥላቻን፣ ቂምንና በቀልን፣ ግጭትን በተለይም በሃይማኖትና በእግዚአብሔር ስም የሚካሄደውን ግጭት አንፈልግም ማለት አለብን ብለዋል ርዕሰ ሊቃነ ጳጳሳው። የፖለቲካ ግጭት እንዲሁም በክርስቲያኖችና ሙስሊሞች መካከል የሚከሰቱ ችግሮች ወይም ግጭቶች አገር ሲጎበኙ ከሙስሊሙ ማህበረሰብ ጋር ካልተገናኙ የተሟላ ጉብኝት ሊሆን እንደማይችልም ርዕሰ ሊቃነ ጳጳሳቱ ገልጽ አድርገዋል።
አድማጮች፣ የእስክንድር ዘገባ እንደደረሳት ብርሃን ገልጣልናለች። ቀደም ሲል እንዳልነው የኦሮሚያ ክልል ባለስልጣናት ስብሰባዎቻቸውን ከቀን ይልቅ በምሽቱ እንዲያደርጉ ውሳኔ መተላለፉ ነው የተገለጠው። እስክንድር ይቀጥላል።
በኦሮሚያ ክልል እየተካሄዱ ካሉ በመልካም አስተዳደር ችግሮች ላይ ያተኮሩ ስብሰባዎች አንዱ ሰሞኑን ከአዳማ ከተማ ነዋሪዎች ጋር እየተካሄደው እንደሆነ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ያመለክታል። ከመሬት ይዞታ ጋር በተያያዘ የደላሎች ዝርፊያ መባባሱን የውሃ አቅርቦት ጥያቄ ሳይቀር ለአድሏዊና ለሙስና አሰራር መጋለጡን አንዳንድ ነዋሪዎች ገልጸዋል። በአጠቃላይም በመልካም አስተዳደር ችግሮች መማረራቸውን በየደረጃው ያሉ አመራሮችም መፍትሄ እየሰጧቸው እንዳልሆነ ገልጸዋል። ለዚህ ምክንያቱም አመራሮቹ በስብሰባ መጠመዳቸው እንደሆነ አመልክተዋል። ከስብሰባ መብዛት የተነሳ የሚፈልጉትን አገልግሎት ማግኘት እንዳልቻሉ ነው ነዋሪዎቹ የጠቆሙት። የኦሮሚያ ክልል ርዕሰ መስተዳድር ሙክታር ከድር ሰጡት የተባለው ምላሽ አዲስ የሆነ ውሳኔ የተገለጸበት ነው። አብዛኛዎቹ ስብሰባዎች ከቀን ይልቅ በመሽት እንዲካሄዱ መወሰኑን ገልጸዋል ይላል። ይህ ውሳኔ ሌሎች የኢትዮጵያ ክልሎችንም የሚመለከት እንደሆነ የታወቀ ነገር የለም። አንዳንድ ተቺዎችና ተቃዋሚ ፓርቲዎችም የመንግስትን ባለስልጣናት በስብሰባ ብዛት እንደሚተቹ ይታወቃል። እነርሱ እንደሚሉት ስብሰባዎች የሚበዙት ኢህአዴግ የመንግስት መስሪያ ቤቶችን ለፓርቲ ስራና ስብሰባ ጭምር ስለሚጠቀም ነው። ገዢው ፓርቲ ግን የፓርቲ ስራና ስብሰባ በተለያየ ደረጃ ባሉ የመንግስት መስሪያ ቤቶች እንደማያካሂድ በመግለጽ ያስተባብላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የቀድሞው የደቡብ ሱዳን ምክትል ፕሬዚዳንት ሪያ ማቻር ደጋፊ አማጽያን ወደ መዲናይቱ ጁባና ወደ 10 የአገሪቱ ክፍለ ሀገሮች ነገ 550 የሚሆኑ ሰዎችን እንደሚልኩ አስታወቁ። አማጽያኑ ይህን ያሉት እንደ አውሮፓ አቆጣጠር ባለፈው ነሐሴ 26 ቀን ላይ የተደረሰው የሰላም ስምምነት መተግበሩንና አለመተግበሩን እንዲከታተል በኢጋድ ማለት በምስራቅ አፍሪካ ሀገሮች የልማት ትብብር በይነ መንግስታት የተመሰረተው የጣምራ ተቆጣጣሪና ገምጋሚ ኮሚሽን ባለፈው አርብ ጁባ ላይ ለመጀመሪያ ጊዜ ከተሰበሰበ በኋላ ነው። አማጽያኑ ግን በስብሰባው አልተገኙም። የደቡብ ሱዳን የሀርነት ሰራዊት አማጽያን የውጭ ጉዳይ ኃላፊ አምባሳደር ኢዝቄሎል ጋትኩስ የሚላከው የአማጽያን ቡድን መሪ ጀኔራል ታባን ድሬንጋይ እንደሚሆኑ ገልጠዋል። ስብሰባ አድርገን ቡድናችንን ነገ ማክሰኞ ወደ ጁባና ወደ 10 ክፍላት ሀገር ለመላክ መወሰናችንና ለእናንተና ለመላው ዓለም ግልጽ ለማድረግ እፈልጋለሁ። ቡድኑን የሚመሩትም ዋናው ተደራዳሪያችን ጀነራል ታባን ደንግ ጋይ ናቸው ሲሉ የአማጽያኑ አምባሳደር አስታውቀዋል።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ቱርክ ባለፈው ሳምንት የሩሲያን ተዋጊ አውሮፕላን መታ መጣሏ እንዳሳዘናቸው ለሩሲያው ፕሬዚዳንት ቭላዲሚር ፑቲን ዛሬ ገልጠው የሩሲያው መሪ ከቱርክ ጋር ያለው ውጥረት እንዳይባባስ እንዲጥሩም ሀሳብ አቅርበዋል። ሁለቱ መሪዎች የተባበሩት መንግስታት ድርጅት ከሚያካሄደው የአየር ንብረት ለውጥ ጉባኤ ጎን ተገናኝተው ለሰላሳ ደቂቃዎች ያህል መነጋገራቸው ተዘግቧል። ቱርክ አውሮፕላኑን ተኩሼ ጣልኩት ወደ አየር ግዛቴ ስለገባ ነው ትላለች። ሩሲያ በበኩሏ ከሶሪያ ግዛት አልወጣም አውሮፕላኑ እያለች ነው። አንድ ሩሲያዊ ፓይለትና እንደ አንድ የአውሮፕላኑ ሰራተኛ መገደላቸውም ተዘግበዋል። ቭላዲሚር ፑቲን በበኩላቸው በቱርክ ላይ ማዕቀብ በመጣል ምላሽ ሰጥተዋል። ፕሬዚዳንት ኦባማና ፕሬዚዳንት ፑቲን በሶሪያ ስለሚካሄደው ውጊያ እንደተነጋገሩና ሁለቱም መሪዎች የሚያስፈልገውን ፖለቲካዊ መፍትሄ ነው በሚለው ነጥብ ላይ እንደተስማሙ ዋሽንግተንና ሞስኮ ይፋ አድርገዋል። በሶሪያ የሽግግር መንግስት የሚመሰረት ከሆነ ፕሬዚዳንት አሳድ ከስልጣን መውረድ ይኖርባቸዋል ሲሉ ፕሬዚዳንት ኦባማ ለፕሬዚዳንት ፑቲን ግልጽ አድርገዋል። ይሁንና ሞስኮ ጸረ አሳድ ተቃዋሚዎችን በአየር መደብደቡን ቀጥላለች። ኦባማ አያይዘውም በምስራቅ ዩክራይን በመንግስትና በሩሲያ ደጋፊ ተቃዋሚዎች መካከል የሚካሄደው ግጭት መቆም አለበት ሲሉ ለፑቲን ገልጠዋል። ቀደም ሲል በሚኒስክ የተደረገው የተኩስ ማቆም ስምምነት ተግባራዊ እንዲሆንም ጥሪ አሰምተዋል። የተኩስ ማቆም ስምምነት ከተሳካ በሩሲያ ላይ የተጣለው ማዕቀብ ሊቃለል እንደሚችልም ፕሬዚዳንት ኦባማ ለፕሬዚዳንት ፑቲን ይፋ አድርገዋል።
የቱርክ ጠቅላይ ሚኒስትር አህመት ዳቮቶግሉ የሀገራቸው ባለፈው ሳምንት በቱርክና በሶሪያ ድንበር ላይ የሩሲያን ተዋጊ አውሮፕላን ተኩሳ በመጣሏ ይቅርታ አትጠይቅም ብለዋል። ጠቅላይ ሚኒስትሩ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኃላፊ የንስ ስቶልንበርግ ጋር ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ የቱርክ ኃይሎች የሀገሪቱን የአየር ግዛት የመጠበቅ ግዴታቸውን ነው የፈጸሙ ሲሉ ተናግረዋል። ዳቮቶግሉ አያይዘውም የሩሲያው ፕሬዚዳንት ቭላዲሚር ፑቲን ለተዋጊ አውሮፕላኑ መመታት ምላሽ በቱርክ ላይ የኢኮኖሚ ማዕቀብ ለመጣል የወሰዱትን ውሳኔ እንደሚቀለብሱ ተስፋ አደርጋለሁ ብለዋል። በቱርክ ላይ የሚጣለው ማዕቀብ ሩሲያ ከቱርክ የምታስገባቸው ምርቶች ይገድባል፣ በሩሲያ የሚሰሩ ቱርካውያን ኮንትራት እንዳይራዘም ያግዳል፣ በሩሲያ የሚሰሩት የቱርክ ኩባንያዎችንም ይመለከታል። የቱርክ ፍራፍሬና አትክልት ወደ ሩሲያ እንዳይገባ የሚያግደው ማዕቀብ በቀጣዮቹ ሳምንታት ገቢራዊ እንደሚሆን የሩሲያ መንግስት ዛሬ አስታውቀዋል። በሌላ ዜና ደግሞ ፕሬዚዳንት ፑቲን ፓሪስ በሚካሄደው የአየር ንብረት ጉባኤ ጎን ከቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶጋን ጋር ተገናኝተው እንደሚነጋገሩ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ገልጠዋል። ቱርክ አውሮፕላኑ የግዛቴን የአየር ድንበር በመጣሱ ነው ተኩሼ ጣልኩ ትላለች። ሩሲያ ግን ተዋጊው አውሮፕላኗ ከሶሪያ ግዛት አልወጣም ነው የምትለው። የአንድ የሩሲያ ፓይለት አስከሬን ዛሬ ከአንካራ ወደ ሩሲያ አመርቷል። ሩሲያና የሶሪያ ኃይሎች ነበሩ ሁለተኛውን የፓይለት ከሞት ያዳኑት። አንድ ሩሲያዊ ወታደር ደግሞ በማዳኑ ጥረት በሚያድንበት ጊዜ ተገርሏል።
ዩናይትድ ስቴትስ በቀጣዮቹ ሁለት ቀናት በአፍጋኒስታን ዋና ከተማ ጥቃት መካሄዱ አይቀርም የሚል አሳማኝ መረጃ ስለደረሳት የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ በጥብቅ አሳስባለች። የዩናይትድ ስቴትስ ኤምባሲ ዛሬ ለዜጎቹ የላከው አስቸኳይ መልእክት ስለ ኢላማዎቹም ሆነ የተባለው ጥቃት ሊደርስ ስለሚችልበት ጊዜ አሊያም ጥቃቱ ሊፈጸም ስለሚችልበት ዘዴ በዝርዝር የተገለጸ ነገር እንደሌለ ጠቁሟል። የአሜሪካ ዜጎች ወደ አፍጋኒስታን እንዳይጓዙም ጨምሮ አስጠንቅቋል።
በዜና የጀመረው ፕሮግራማችን አድማጮች በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት እንመኛለን። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በሁለተኛው አጋማሽ ስፖርት፣ ጤናና አፍሪካ ነክ ርዕሶች እንደሚቀርቡ ከወዲሁ እናስታውሳለን። አሁን የዕለቱ አብይ ርዕስ
የአፍሪቃ የአየር ንብረት ለውጥ ጉዳይ ከፍተኛ ተደራዳሪዎች በሕግ ገዢ የሚሆን ስምምነት ዛሬ ፈረንሳይ ዋና ከተማ ፓሪስ ላይ ከተከፈተው የዓለም የአየር ንብረት ጉባኤ ይወጣል ብለው እንደሚያምኑ እየተናገሩ ነው። በሌላ በኩል ደግሞ ሳይንቲስቶቹ የዓለም ሙቀት ከፍተኛው ገደብ መሆን አለበት ብለው ያወጡት ጣሪያ እስካሁን ባለው ጥናት እጅግ የተመረጠውን መሆኑን አሁንም እየተናገሩ ሲሆን በማደግ ላይ ያሉ አገሮች ለሚያወጧቸው ከለውጡ ጋር የመለማመጃ ዘዴዎች ማስፈጸሚያ የሚሆን ከለጋሾች የሚገኝ ገንዘብ ምን ያህል መሆን እንዳለበት አለመቁረጣቸውን የደቡብ አፍሪካ ተደራዳሪዎች አመልክተዋል። አኒታ ፓውል ከጆሃንስበርግ፣ አሩ ፐንዴና ክሪስ ሃንስ ከፓሪስና ከዚህ ከዋሽንግተን ያጠናቀሯቸውን ዘገባዎችና ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀነ ጳጳስ ካርዲናል አቡነ ብርሃነ ኢየሱስ ስራፌል ጋር ካደረገው ቃለ ምልልስ ጋር አካቶ ሶሎሞን አባተ ተከታዩን አጠናቅሯል።
የዓለም የሙቀት መጠን ከሁለት ዲግሪ ሴልሽየስ እንዳይበልጥ በሀገሮች ሁሉ የተቃጠለ ጋዝ መቆጣጠሪያ እርምጃዎች እንዲወሰዱ፣ እስካሁን በደረሰው ጉዳትም እየተጎሳቆሉ ያሉ በማደግ ላይ ያሉ ሀገሮች ከአየር ንብረት ለውጡ ጋር መለማመድና መዝለቅ የሚችሉባቸውን ስልቶች ማውጣትና ማስፈጸም የሚያስችላቸውን ገንዘብ ለማሰባሰብ የሚያግዝ አስገዳጅ ስምምነት እንዲደረስና ውልም እንዲፈረም ብዙዎች በተስፋ እየጠበቁ መሆናቸው ተገልጿል። ይህ በእንዲህ እንዳለ የአፍሪካን ጉዳይ የመምራትን ኃላፊነት የወሰደችው የደቡብ አፍሪካ ተደራዳሪዎች የፓሪሱን ጉባኤ እየጠበቁ ያሉት በተስፋ በመተማመንም ቢሆንም የጉባኤው ውጤት ምን ሊሆን እንደሚችል ለመናገር ግን ሙሉ በሙሉ እርግጠኛ ለመሆናቸውንም እየጠቆሙ ነው። የዛሬ 4 ዓመት ተደርጎ የነበረውን ዓለም አቀፍ የአየር ንብረት ጉባኤ ያስተናገደችው ደቡብ አፍሪካ ስትሆን ከዚያ ጉባኤ ወዲህ የዓለም የንግግር ቃና መለወጡና በማደግ ላይ ያሉት ሀገሮች ጉዳትና ድምፃቸውም ይበልጥ ጎልቶ እየተሰማ መምጣቱ እየተነገረ ነው። ይህንን ሁኔታ ለዘንድሮው 21ኛው የያገባናል ባይ ወገኖች ሁሉ ጉባኤ ፓሪስ የሚገኙት የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ቃል አቀባይ ቦንጋኒ ማዮላ እንዲህ ሲሉ አብራርተውታል።
That there will be some conclusion of the negotiations that started in Durban in 2011.
ድርድር ተደርጎበት የሚዘጋጅ የሕግ አስገዳጅነት አቅም ያለው ሰነድ እንዲወጣ ለማድረግ በ2011 ዓ.ም ደርባን ላይ የተጀመረው ድርድር አንዳች መቋጫ ላይ ይደርሳል ብለን እንጠብቃለን። በዚህም ሁሉም አገሮች ግዙፍም ሆኑ ደቃቃ በተባበሩት መንግስታት ድርጅት ተፈጻሚ በሚሆነው ሰነድ አማካኝነት ሙቀት አማቂ የሆኑ በካይ ጋዞችን ወደ አካባቢው አየር መልቀቃቸውን እንዲቀንሱ፣ በየድርሻቸውም የተፈጥሮ አካባቢ ደህንነት በዘላቂ ሁኔታ እንዲጠበቅ ቴክኖሎጂና ገንዘብም ለዚሁ ጉዳይ እንዲያውሉ ይደረጋል ማለታችን ነው።
ተደራዳሪዎቹ እየተነጋገሩባቸው ያሉና ተመራማሪዎችም የቆረጡት የሙቀት መጠን ጣሪያ ከእንግዲህ ከሁለት ዲግሪ ሴልሽየስ እንዳይበልጥ ነው። ከዚህ በላይ ከሄድን ይላሉ ሳይንቲስቶቹ በብርቱ ሲያስጠነቅቁ፣ ሁኔታዎችን ለማስተካከል ጊዜውና ሁኔታው እጅግ የረፈደ ይሆናል። ከዚያ ጥፋት መመለሻ አይኖርም። የአፍሪካ ግዙፏ በካይና በአህጉሩ ሁለተኛይቱ ባለጠጋናት የምትባለው የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ከአፍሪካ የተደራዳሪዎች ቡድን ጋር እንደሚሰሩ ተናግረዋል። ዙማ ቡድን 77 ተብሎ የሚጠራውን ቻይናን፣ ብራዚልን፣ ሩሲያን፣ ህንድንና ደቡብ አፍሪካን የመሳሰሉ ወደ አንደኛ የዓለም ሀገርነት ደፍ እየዘለቁ ያሉ የዓለም ዋና ዋና በካይ ሀገሮች የሚገኙበትን ስብስብም በሊቀመንበርነት ይመራሉ። ለዚህ ለመጪዎቹ ሁለት ሳምንታት በድርድሮችና በምክክሮች ላይ ለሚቆየው ለ21ኛው የአየር ንብረት ዓለም አቀፍ ጉባኤ ተሳታፊዎች ንግግር ያደረጉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የዓለም መሪዎች ያሉበትን ዘመን የሚመጥን ተግባር እንዲፈጽሙ ጥሪ አሰምተዋል። ጥረታችሁ የሚለካው አሉ ኦባማ፣ ልታስቀሩ በምትችሉት የጉስቁልና መጠንና ከጥፋት ልታወጧት በምትችሏት ዓለም ነው።
And it was a preview of one possible future. A glimpse of our children's fate if the climate keeps changing faster than our efforts to address it. Submerged countries,
የአየር ንብረቱ በዚህ ሁኔታ እየተለወጠ ከቀጠለ ወደፊት ሊመጣብን የሚችለው መዘዝ ልጆቻችን የሚደርስባቸውን እጣ ፈንታ ቀድመው በጥቂቱ ያሳዩንን አነስተኛ የጥፋት አጋጣሚዎች አስተውሉ። የሰጠሙ ውቅያኖስ የዋጣቸው አገሮች፣ ሰው አልባ የሆኑ ከተሞች፣ ከእንግዲህ ዘር ላያበቅሉ ባድማ የሆኑ ጠፍ መሬቶች፣ አዳዲስ ግጭቶችን ያቀጣጠሉ የፖለቲካ ትንቅንቆች፣ በራሳቸው አገር መድረሻ እያጡ ወደ ሌሎች ለመጠለል የሚጎርፉ ሰዎች ጎርፍ፣ እንዲህ አይነቱ መጻኢ ዘመን የጠንካራ ምጣኔ ሀብት ማሳያ አይደለም። አቅም አልባ መንግስታትም በእግራቸው እንዲቆሙ የሚያስችል አይደለም። እንዲህ አይነቱን ክፉ ዘመን እዚህ እናስቀራው ዘንድ አቅም አለን። ይህንን ማድረግ የምንችለው ግን ዛሬውኑ ዘመናችንን ለሚመጥን ተግባር ከተነሳን ነው።
በጉባኤው ላይ የተገኙ የዓለም መሪዎች ከከርሰ ምድር የሚወጣውን ድፍድፍ ዘይት መጠቀምን በእጅጉ በመቀነስ ይህ አሳሳቢ ሁኔታ ያለውን አጣዳፊነት እንዲገነዘቡና እንዲጋሩም ኦባማ ጠይቀዋል። ሀገራቸው ዩናይትድ ስቴትስ እና ሌሎችም በዚህ መስክ የተሻለ መንቀሳቀስ መቻላቸውን ፕሬዚደንቱ ተቆማዋል።
Our task here in Paris is to turn these achievements into an enduring framework for human progress. Not a stopgap solution.
እዚህ ፓሪስ ውስጥ የተሰበሰብን ያለብን ኃላፊነት እነዚህን ስኬቶች ለሰው ሁሉ ወደፊት መራመድ እንደ ማዕቀፍ እንድንቆጥራቸው ነው። ያጭር ጊዜ ሳይሆን ለዓለም ከካርበን የጸዳች ዕጣ ፈንታ የሚበጀው የረጅም ጊዜና ዘላቂ ስልት መያዝ ነው።
በአፍሪካ የአምስት ቀናት ጉብኝት ያደረጉት የሮማው ርዕሰ ሊቃነ ጳጳሳት ዘካቶሊካውያን አቡነ ፍራንሲስም ለተፈጥሮ አካባቢና ለአየር ንብረት ጥበቃ ጥሪያቸውን እያሰሙ ካሉ የዓለም መሪዎች መካከል አንዱ ናቸው። አቡኑ በኬንያና በዩጋንዳ ባደረጉት ጉብኝት ላይ አብረዋቸው የተጓዙት የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብፁዕ አቡነ ብርሃነ ኢየሱስ ሱራፌልም ለቪኦኤ በሰጡት ቃል ይህንኑ የአቡነ ፍራንሲስን ጥሪ አጠናክረው አስተጋብተዋል።
ናው ይሄ እንግዲህ ርዕሰ ሊቃነ ጳጳሳት ባወጡት መልእክት፣ ይሄ ደግሞ ለካቶሊካውያን ብቻ አይደለም ለመላው ዓለም ነው። ላውዳቶ ሲ የሚል መጽሐፍ ነው። እሱም የተወሰደው ከቅዱስ ፍራንሲስኮስ አንድ ጸሎት ነው። ቅዱስ ፍራንሲስኮስ እንግዲህ በመካከለኛው ዘመን የኖረ ጣሊያናዊ ቅዱስ ነው። እሱ ፀሐይን አይቶ ወንድም ፀሐይ ነው የሚለው፣ ጨረቃንም አይቶ እህት ጨረቃ ነው የሚለው፣ ውሃን አይቶ እህት ውሃ ነው የሚለው፣ መሬትን እናት መሬት ነው የሚለው እና ፍጡር እንስሳውም ሆነ አራዊቱም ሆነ ንፋሱም ሆነ እሳቱም ሆነ ሁሉም ከሰው ልጅ ጋር አብሮ መኖር ያለበት አብሮ እንክብካቤ ማድረግ ያለበት እንጂ የሰው ልጅ እንደፈለገው ሊያደርገው አይደለም። ውሃውንም ለመበከል ወይም እሳቱን በየቦታው ለቆ ጫካውን በማቃጠል ሳይሆን በኃላፊነት እንዲያውም የእግዚአብሔር ኃላፊነት ተሰጥቶት ተንከባካቢ የፍጡር ተንከባካቢ መሆን አለበት የሚለውን በመውሰድ ነው ሊቃነ ጳጳሳት አቡነ ፍራንቼስኮስ ዓለም የጋራችን ናት፣ በጋራ ልንከባከባት ልንጠብቃት ይገባል። ፍጡሩን ብቻ ሳይሆን ይሄንን ማለት ደኑን፣ ጫካውን ወይም ወንዙን፣ ሸንተረሩን ብቻ ሳይሆን ሰውንም ጭም ሰውም ደግሞ ዋናው ነገር ለሰው ልጅ ነው ሁሉ ነገር።
አቡነ ብርሃነ ኢየሱስ የሰጡንን ተጨማሪ ማብራሪያ በሌላ ዝግጅት ይዤ መለሳለሁ። የፓሪሱ ጉባኤ ወሳኝና አቅጣጫን የማዞሪያ ጉባኤ እንዲሆን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳስበዋል። ፓሪስ ሰሞኑን በከረመችበት የሽብር ነውጥ ባወጀችው የአስቸኳይ ጊዜ ሁኔታ ምክንያት የተለመዱት የተቃውሞ ሰልፎችን ማድረግ ከልክላለች። ሰልፈኞቹ ግን ድምጻቸውን በተለያዩ መንገዶች ከመሰማት አልቦዘኑም።
አርማጮች ቀደም ሲል ዜናውን ስናነብ የሩሲያው መሪ ፑቲንና የቱርኩ ፕሬዝዳንት ኤርዶጋን በፓሪሱ የአየር ንብረት ጉባኤ ላይ ቢገናኙም በአካል ግን ተገናኝተው እንደማይነጋገሩ የክሬምሊን ቃል አቀባይ ገልጠዋል። እንደሚነጋገሩ ብለን አነበብን መሰለኝ፣ ይቅርታ። ወደ ቀጣዩ የመጽሔት ርዕስ እናልፋለን። ከሳራ በታች ባሉ የአፍሪካ ሀገሮች የተመዘገበው የኢኮኖሚ እድገት ድህነትን በሚፈለገው መጠን አልቀነሰም ሲሉ አንድ የዓለም ባንክ ባለሙያ ተናገሩ። በአዲስ አበባ እየተካሄደ ባለው ግብርና አውደ ጥናት ላይ ጥናታዊ ጽሑፍ ያቀረቡት ባለሙያው የድሃው ሕዝብ ቁጥር እንደ አውሮፓ አቆጣጠር በ1990 ከነበረው በ200 ሚሊዮን ጨምሯል ብለዋል። እስክንድር ፍሬው።
የአፍሪካ የኢኮኖሚ ምርምር ማህበር ያዘጋጀው የአንድ ሳምንት አውደ ጥናት ዓለም አቀፍ ባለሙያዎች የተሳተፉበት የተለያዩ ጥናታዊ ጽሑፎችም የቀረቡበት ነው። ግብርናና መዋቅራዊ ትራንስፎርሜሽን በአፍሪካ በሚል ርዕስ እየተካሄደ በሚገኘው አውደ ጥናት ላይ ከርዕሱ ጋር የተገናኙ ጉዳዮች ተቃኝተዋል። ትናንት በመክፈቻው ቀን ከተገኙት ውስጥ አንዱ ከዓለም ባንክ የመጡት ባለሙያ ዶክተር ሉክ ክርስቲያንሰን በርሳቸውና በባልደረቦቻቸው የተዘጋጀውን ጥናታዊ ጽሑፍ አቅርበዋል። ከሳህራ በታች ባሉ የአፍሪካ ሀገራት የተመዘገበውን እድገት መነሻ ያደረጉት ዶክተር ክርስቲያንሰን እድገቱ ድህነትን በሚፈለገው ደረጃ ለመቀነሱን አብራርተዋል።
ባለፉት 2 ዓመታት ከሰሃራ በታች ባሉ የአፍሪካ ሀገሮች አማካኝ የ4.5% እድገት ተመዝግቧል። ፈጣንና በማደግ ላይ ካለው የተቀረው ዓለም የተሻለ። ስለዚህ የእድገቱ መጠን ፈጣን ይሆንና አፍሪካ ያደገች ወይም ከፍ ከፍ ያለች ነው የሚል ስሜት የፈጠረ ነው። በተመሳሳይም ድህነት እኛ ባሰብነው መጠን አለመቀነሱን እንመለከታለን። በ1990ዎቹ መጀመሪያ የድህነት መጠን 57% አካባቢ ነበር። አሁን ወደ 43% ዝግ ብሏል። ይህ የምዕተ ዓመቱን የልማት ግቦች ለማሳካት ከሚፈለገው ተስፋም ከተደረገው ወይም በተቀረው ዓለም ከሚገኙ ሌሎች አካባቢዎችም ያነሰ ነው።
የዓለም ባንኩ ባለሙያ ለቪኦኤ ሲናገሩ ለድህነት በሚፈለገው ደረጃ አለመቀነስ አንዱ ምክንያት የህዝብ ቁጥር መጨመር መሆኑን አስረድተዋል።
To be clear, there has been poverty reduction. Poverty rates went down from 56 to around.
ግልጽ ለማድረግ በእርግጥ የድህነት ቅነሳ አለ። ድህነት መጠን በ1990ዎቹ ከነበረው 56% አካባቢ እንደ አውሮፓውያን የዘመን አቆጣጠር በ2012 ወደ 43% ዝቅ ብሏል። በተመሳሳይ ሁኔታ ግን አሁን ያለው የድሆች ቁጥር በ1990 ከነበረው የበለጠ ነው። በጣም የበለጠ። በ1990 የነበረው የደሃው ህዝብ ቁጥር 280 ሚሊዮን የሚጠጋ ነበር። በተሰራው ግምት አሁን ይህ ቁጥር በ200 ሚሊዮን ጨምሯል። ለዚህ ዋነኛው ምክንያት ደግሞ የህዝብ ቁጥር ማደግ። ስለዚህ በአንድ በኩል ፈጣን እድገት አለ 4.5%፣ በሌላ በኩል ደግሞ የህዝብ ቁጥር በፍጥነት ጨምሯል። ስለዚህ ይህ ሁኔታ ለእያንዳንዱ ሰው ሲካፈል ወይም ከነፍስ ወከፍ ገቢ አንጻር ሲሰላ የእድገቱ መጠን ብዙ አይደለም። ይህንን ከደቡብ እስያ ጋር ብታወዳድሩ ባንግላዴሽ፣ ፓኪስታንና ከመሳሰሉ አገሮች አንጻር ማለት ነው። በዚህ የሚገኘው ምርት ከዚህ እጥፍና 3 እጥፍ ይደርሳል። ምስራቅ እስያ ማለትም ቻይናን፣ ቪየትናምንና ኢንዶኔዥያን ከወሰድን ደግሞ በሄክታር 5 ቶን ያመርታሉ። የአፍሪካን 3 እጥፍ አንዳንዴም 4 እጥፍ ማለት ነው።
ሆኖም ምርታማነትን ለማሳደግ የሚሰራበት መንገድ የአነስተኛ ማሳርሶ አደሮችን ተጠቃሚ የሚያደርግ መሆን እንዳለበት ባለሙያው ጠቁመዋል። አሳታፊ መሆን አለበት ነው ያሉት።
The key challenge is to really get these yields up, but not get them up in any way.
ፈተና በሄክታር የሚገኘውን የምርት መጠን ማሳደግ ነው። መጨመር ሲባል ታዲያ በማንኛውም መንገድ መጨመር አይደለም። ለምሳሌ ትልልቅ እርሻዎች፣ ዘመናዊ እርሻዎች ቢኖሩ ምርቱን ከፍ ልናደርግ እንችላለን ትሉ ይሆናል። ነገር ግን ሰዎች ተቀጥረው አይሰሩበትም ወይም ስራ አያገኙበትም። ምናልባት ሊገኝ የሚችለው ርካሽ ምግብ ነው። ሰዎች ስራ እንዲሁም ከገዛ መሬታቸው ትርፍም ሆነ ጥቅም አያገኙም። ስለዚህ አነስተኛ አርሶ አደሮችን አሳታፊ በሆነ መንገድ ምርቱን ከፍ ማድረግ ቁልፍ ዘዴ ነው። በቆሎ፣ ሩዝ፣ ማሽላ፣ በኢትዮጵያ ደግሞ ጤፍ የሚያመርቱትን አነስተኛ ገበሬዎች ማሳተፍ ዋናው ለውጥ የሚያመጣ ቁልፍ አሰራር ወይም ዘዴ ነው።
የአውደ ጥናቱ አዘጋጅ የአፍሪካ የኢኮኖሚ ምርምር ማዕከል ከሳህራ በታች ያሉ የአፍሪካ ሀገራት ኢኮኖሚዎች በሚገጥሟቸው ችግሮች ላይ ጥናት የሚያደርግ የመፍትሄ ሐሳቦችንም የሚጠቁም መሆኑ ተገልጿል። አውደ ጥናቱ ለሚቀጥሉት ጥቂት ቀናት ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ መጽሔት ትንታኔ ርዕስ እናልፋለን። እዚያው አፍሪካ ያቆየናል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ሶስት አገሮች የጎበኙበትን የመጀመሪያውን የአፍሪካ ጉዟቸውን አጠናቀው ወደ ቫቲካን በመመለስ ላይ ናቸው። ጉብኝታቸውን ያጠናቀቁትም በማዕከላዊት አፍሪካ ሪፐብሊክ ዋና ከተማ ባንጊ አንድ መስጊድ ከጎበኙ በኋላ ነው። ክሪስቲን ከባንጊ ለአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታዬ ይዛ ቀርባለች።
ብፁዕ አቡነ ፍራንሲስ የሰላምና የእርቅ መልእክታቸውን ያሰሙት በባንጊ ፒኬ 5 በሚባለው ቀበሌ በሚገኝ አንድ መስጊድ ሲሆን በአንድ ወቅት ብዙ ሺህ ሰዎች ይኖሩበት የነበረው ያ ቀበሌ በተደጋጋሚ የክርስቲያንና ሙስሊም ሚሊሺያዎች ግጭት አምባ ሆኖ ቆይቷል። የሚበዙት የፒኬ 5 ነዋሪዎች ወደ ሌሎች ከተሞች ተሰደዋል አለያም በተፈናቃይ ካምፖች ተጠልለው ነው የሚገኙት። የጸጥታ ስጋት ይኑር እንጂ ታዲያ አቡኑ በዘቦችና በተባበሩት መንግስታት ሰላም አስከባሪዎች ታጅበው መስጊዱ የደረሱት ፖፕ ሞቢል በሚሏት በግልጿ ተሽከርካሪያቸው ሆነው ነው። ክርስቲያኖችና ሙስሊሞች ወንድማማች ናቸው፣ አብረው መኖር የማይችሉበት ምክንያት የለም ብለዋል።
ክርስቲያኖችና ሙስሊሞች እንዲሁም የተለያዩ የባህላዊ እምነት ተከታዮች ለብዙ ዓመታት አብረው ኖረዋል። በአንድነት ጥላቻን፣ ቂም በቀልን፣ ሁከትን በተለይ ደግሞ በሃይማኖትና በራሱ በእግዚአብሔር ስም የሚካሄድ ሁከትን እምቢ ማለት አለብን።
በፖለቲካ ግጭትና በክርስቲያንና ሙስሊም ሚሊሻዎች ግጭት ስትታመስ በቆየችው ሀገር ያደረጉት ጉብኝት ከሙስሊሙ ማህበረሰብ ካልተገናኘው የተሟላ አይሆንም ብለዋል አቡኑ። አሊ አይቻቱ በመስጊዱ ግቢ በድንኳኖች ከሚኖሩት ብዙ መቶ ተፈናቃዮች አንዷ ናቸው። ባለፈው እንደ አውሮፓውያን አቆጣጠር በ2014 ዓ.ም መጀመሪያው ላይ ብጥብጡ በጋመበት ወቅት ነው ከመኖሪያቸው የተፈናቀሉት። አቡኑ ሲመለሱ ሰላም ባይወርድ መንግስት ይህንን ስራ ማለት ሰላም እንዲወርድ መስራቱን ይቀጥለዋል ብዬ አምናለሁ ሲሉ ነው የተሰሙት አይቻቱ። ምክንያቱም መንደራችን ውስጥ የምንደርስበት አተን ተጠምደን ያለ ነው። አሁንም ሰላም የማይወርድ ከሆነ ግን እግዚአብሔርን መለመን ብቻ ነው፣ ሌላ ምን አደርጋለሁ ብለዋል። አቡነ ፍራንሲስ ባንጉዌ ከተማ ብሔራዊ ስቴዲየም ውስጥ ለተሰባሰቡ እጅግ ብዙ ምዕመናን ስርዓተ ቅዳሴ ካካሄዱ በኋላ ነው የአፍሪካ ጉብኝታቸውን ያጠናቀቁት። ተፋላሚዎቹ ወገኖች ትጥቃቸውን እንዲፈቱና የሃይማኖት ግጭቱን ለማስቆም የሚደረጉትን ጥረቶች እንዲያግዙ ተማጽኖ አሰምተዋል። ቀደም ብለው የሀገሪቱ ፕሬዚደንት ካትሪን ሳምባ ፔንዛ ሲናገሩ አቡኑን የሰላም መልእክተኛ አድርጎ ህዝቡ እንደሚመለከታቸው፣ ጉብኝታቸው አንዱ ሌላውን ተቀብሎ እንዲኖር በአንድነት ጥረት እንድናደርግ ቀስቃሽ ይሆናል ብሎ ህዝቡ ተስፋ እንደሚያደርግ ተናግረዋል። አሁን ጥያቄው ጉብኝታቸው ውጥረቱን ለማርገብ ምን አስተዋጽኦ አድርጓል የሚለው ይሆናል። ከ2013 ዓ ም መጀመሪያ ወራት አንስቶ ሲቀጣጠል የቆየው የመካከለኛ አፍሪካ ሪፑብሊክ ግጭት በሺዎች የተቆጠረ ህዝብ ተገሎበታል። ከአንድ ሚሊዮን የሚበልጥ ከመኖሪያው ተፈናቅሏል። ናንሴል ደሉርድ ብፁዕነታቸው በባንጊ ባደረጉት ስርዓተ ቅዳሴ ላይ ከተገኘው ህዝበ ክርስቲያን አንዷ ናቸው። ሙስሊሞችና ክርስቲያኖች አብረው የሚኖሩበት ዘመን ተመልሶ እንዲመጣ ዝግጁ ነኝ ይላሉ። እርግጥ ነው ትንሽ ይከብዳል፣ ግን ሁላችንም የእግዚአብሔር ፍጥሮች ነን። ስለዚህ ለእርቀ ሰላም ዝግጁ ነኝ ሲሉ ነው የተሰሙት። ቀጣዩ የመካከለኛው አፍሪካ የሰላም ፈተና በመጪው ታህሳስ 13 ቀን ይሆናል። የዚያን ዕለት በህገ መንግስቱ ላይ ውሳኔ ህዝብ ይደረግና ከዚያ ተከትሎ ከሁለት ሳምንታት በኋላ ፕሬዝደንታዊ ምርጫ ሊካሄድ እቅድ ተይዟልና።
የብፁዕ አባታችን ጉብኝት በአፍሪካ ተጠናቋል። እኛም የመጽሔት ዘገባችንን ፈጽመናል። አድማጮች፣ ከእናንተ ከአድማጮች የሚመጣ አስተያየት በየቀኑ እናስተላልፋለን። ለዛሬ ተከታዮቹን መርጠናል ነው።
የቱ አቡነ ፍራንሲስን የኬንያ ጉብኝት አስመልክታችሁ አቀረባችሁትን ዝግጅት አደመጥኩኝ። በእውነቱ ህሊና ላለው ሰው ግሩም ድንቅ የሆነ አባታዊ ምክርም ንግግርም እንደሆነ ነው የተረዳው። ይሄ የምድር ቁስቋሎችን በአጠቃላይ የሚመለከት ይሆናል። በአብዛኛው የአፍሪካን ችግረኞች የተመለከተ ነው። ለችግረኞች ልሳን በመሆን አባታዊ ግዴታቸውን የተወጡ አባት ናቸው ማለት ይቻላል። ይህ ነው ከአንድ የሃይማኖት አባት የሚጠበቀው፣ እውነትን መናገር ነው፣ በግልጽ መምከር ነው። ይህንን ነው የምንፈልገው። እኛ በኢትዮጵያ ምድር ላይ ያሉ አባቶችን ስንመለከት ወይንም በውጭ ያሉትን አባቶችን ስንመለከት ችግሮች በእስልምናውም በፕሮቴስታንቱ ቢኖር በጣም ጎልቶ የሚታየው በኦርቶዶክሱ አካባቢ ነው። እውነትን ከመናገር እየሸሹ ምዕመናን እየተበተኑ ቤተ ክርስቲያን እየተዘጋ ከፍተኛ ፈተና እየጠበቀ ነው። በተለይም ደግሞ የእኛ አባቶች ይህንን አትኩረው እውነትን መናገር በማይችሉበት ሁኔታ ላይ እንደተገኙ ነው። ፈተና ነው የገጠመን ማለት ይቻላል። ስለዚህ እባካችሁን እናንተ አባቶች መስዋዕትነትን ሳትፈሩ ምዕመናንን አንድ ላይ አሰባስባችሁ የእግዚአብሔርን መንገድ እንዲከተል አድርጉ። እኛን ካልሰማ ወይም ለእኛ ትንሳችን ካልዘረጋ የጽድቅ በር ይዘጋበታል እያሉ የራሳቸውን ሕይወት የሚያደላድሉ አባቶችን ስንመለከት ሕሊናችን ልቦናችን በሐዘን ይሰበራል። እውነትን ተናገሩ፣ ሐሰትን አውግዙ፣ ለባለስልጣን ወይም ለስልጣን አትንበርከኩ ነው። ስለዚህ ይህንን የብፁዕነታቸውን ንግግር ከልብ ነው የምቀበለው።
ሄሎ ቪኦኤዎች እንደምን ሰንብታችኋል? አራቱ ወንድሞቻችን አባቶቻችን ስለሰሩት ነጻነትን እንድንለብሰው እንድንኖርበት እና እንድናድግበት አስቀድሞ የሚሆነውን አውቀው ላደረጉልን መልካም ነገር ይህን ተረድተው ከዘመናት በኋላ ክርክር መያዛቸውን በጣም አመሰግናለሁ። ሌላው በተጨማሪ ሀሳብ ልሰጥ የምፈልገው በአሜሪካም ቢሆኑ በተወሰኑ ብዙ ኢትዮጵያውያን በሚበዙበት ከተሞች መታሰቢያነት የሚሆን ላይብራሪዎች በአገር ቤትም ብዙ ተለቅ ያለ ዘመናትን ትውልድን ሁሉ የሚጎበኝና የሚያስታውስ የሚያስተምርም በተለይም ለመጪው ትውልድ ይሄ ሊያልፍና ሊያውቀው ሌሎችም የፍትህን ሚስጥር ቀድሞ ተደራሽ እንዲሆን የሚያደርግ አነሳሽነት በመጪው ትውልድ ላይ ለመዘርጋት የሚረዳ ስለሆነ ይህንንም ነገር በታሳቢነት ብትፈጽሙት በስራዎቻችሁ፣ በድርጊቶቻችሁ ሁሉ በጣም አመሰግናችኋለሁ። ግፉበት፣ በርቱ እላለሁ። ከናሽቪል ታንክ ዩ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በ202-205-4492 የውስጥ መስመር 14 እንዲሁም በኢሜይል ለሚቀናችሁ በኢሜይል እንዲሁም በደብዳቤዎች የምታደርሱን አሁን እንኳን የደብዳቤ ሁኔታ ዝግ ብሏል። ብቻለ ሁሉም መልእክቶቻችሁን አድርሱን። በፕሮግራሞቻችን ላይ በቀረቡ ዝግጅቶች ላይ የምታቀርቧቸውን አስተያየቶች እናስተናግዳለን። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ33 ያመለክታል። በዚህ ክፍል ቀዳሚ ሆነው የሁለተኛው ክፍል ቀዳሚ ዝግጅት በሰለሞን ክፍሌ በየሳምንቱ እየተዘጋጀ የሚቀርበው ሳምንታዊው ስፖርት ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በአትሌቲክሱ ስፖርት ዜና ገንዘቤ ዲባባ በዓለም የዓመቱ ምርጥ አትሌት ተሸላሚ ሆናለች። የወንዶቹን አሜሪካዊው አሽተን ኢተን አግኝቷል። በሳምንቱ ማብቂያ ታምራት ቶላ በአልኮቤንዳ ስፔን 10 ኪሎ ሜትር የጎዳና ሩጫ፣ ብርሃኑ ለገሰ በኒው ዴልሂ ህንድ ግማሽ ማራቶን ድል ተቀዳጅተዋል። የእግር ኳስ ስፖርት ዜናዎችንም ይዘናል። አብራችሁን ቆዩ። ገንዘቤ ዲባባ ከኢትዮጵያ በሴቶች፣ አሽተን ኢተን ከዩናይትድ ስቴትስ በወንዶች የዓመቱ ምርጥ የዓለም አትሌቶች ተብለው መመረጣቸውን ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር አስታውቋል። ሁለቱም አትሌቶች እንደ አውሮፓውያን ዘመን አቆጣጠር በ2015 አዲስ የዓለም ክብረ ወሰኖችን ያስመዘገቡ ሲሆን ገንዘቤ በ1500 ሜትር፣ ኢተን በዴካትሎን አሸንፈው በቤጂንግ ያለም ሻምፒዮና የወርቅ ሜዳሊያ መሸለማቸው ይታወቃል። ገንዘቤ ዲባባ በ5000 አዳራሽ ውስጥ ሩጫ 14 ደቂቃ ከ18.86 ሴኮንድ በመግባት አዲሱን ያለም ክብረ ወሰን ካስመዘገበች በኋላ በ5500 ሜትር ውድድሮች አንድም ሳትቀደም አጠናቃለች። በዩጂን ኦሪገን፣ በኦስሎና ፓሪስ ድል መቀዳጀቷም አይዘነጋም። በመጀመሪያ ባርሴሎና ላይ ያስመዘገበችው 14 ደቂቃ ከ54 ሴኮንድ ሬኮርድ ከ12 ዓመታት በኋላ የተገኘ የዓለም ፈጣን ጊዜ ነው። ገንዘቤ ይህን የዓለም አቀፉን አትሌቲክ ፌዴሬሽኖች ማኅበር ዓመታዊ ሽልማት ለማግኘት በመቻሏ መደሰቷን ገልጻ ድጋፍ የሰጣትን የኢትዮጵያ ሕዝብ አመስግናለች። በ2016 በዩናይትድ ስቴትስ ፖርትላንድ የአዳራሽ ውስጥ የዓለም ሻምፒዮና ከዚያም በስቶክሆልም ስዊድን በአንድ ማይል ሩጫ አዳዲስ የዓለም ሬኮርዶች ለማስመዝገብ እንደምትሞክር ገልጻለች። ዛሬ ጠዋት በስልክ አግኝቻት ቃለ ምልልስ ለማድረግ ተስማምታ ነበር። በተባለው ሰዓት ደጋግሜ ደውዬላታለሁ፣ ስልኳ አይነሳም። ለማንኛውም በድጋሚ እንኳን ደስ ያለሽላለሁ። ወደ ሌሎች የሩጫ ስፖርት ዜና ሳልፍ ታምራት ቶላ የአዲስ አበባውን ታላቁን የኢትዮጵያ ሩጫ ካሸነፈ ከአንድ ሳምንት በኋላ በአልኮቤዳንስ ስፔን አገር አቋራጭ ድል የተቀዳጀበትን ዜና እናገኛለን። የሴቶቹን ያሸነፈችው ኬንያዊቷ ሌኔት ማሳይ ናት። የኢትዮጵያ አትሌት ታምራት ቶላ በትላልቅ ወንዶች ጥብጣቡን በጥሶ ሲያልፍ ያስመዘገበው ጊዜ 29 ደቂቃ ከ28 ሴኮንድ ነው። የዩጋንዳው ቲሞቲ ቶሮቲች ሁለተኛ፣ ሙክታር ኢድሪስ እንደገና ከኢትዮጵያ ሦስተኛ ሆነዋል። በወጣት ወንዶች አልፍሬድ ጂኖ ከኬንያ አንደኛ ሲሆን የሁለተኛና ሦስተኛነቱን ስፍራ ኢትዮጵያውያኑ ልዑል ገብረ ሥላሴና ይሁንልኝ አዳነ ወስደዋል። ወደ ህንድ ዋና ከተማ ኒው ዴህሊ ስናመራ በግማሽ ማራቶኑ ከፍተኛ ፉክክር በታየበት ውድድር የወንዶቹን ብርሃኑ ለገሰ ከኢትዮጵያ፣ የሴቶቹን ሲንቲያ ሊሞ ከኬንያ ማሸነፋቸውን እናገኛለን። በወንዶቹ ሌላው የኢትዮጵያ አትሌት ሞስነት ገረመው በአንዲት ሴኮንድ ተቀድሞ በሁለተኝነት አጠናቋል። በግማሽ ማራቶን የዓለም ክብረ ወሰን ባለቤቱ ኤርትራዊው ዘርሰና የታደሰ ሦስተኛ ወጥቷል። በሴቶቹ ከአንድ እስከ ሦስት ተከታትለው የገቡት በሙሉ የኬንያ ሯጮች ናቸው። ሊሞ ሂላ ኪፕሮፕና ግላዲስ ቼሽሬ ይባላሉ። ኢትዮጵያ በሳምንቱ ማብቂያ ላይ የመጀመሪያውን የአፍሪካ የሰርከስ ትርኢት በዓል አስተናግዳለች። ሰባት የአፍሪካ ሀገሮች በተካፈሉበት የሰርከስ ትርኢት ላይ የተሳተፉ አብዛኞቹ ወጣቶች ሕይወታቸውን እንደ ለወጠ ይናገራሉ። በትርኢቱ ላይ ሚዛን መጠበቅ፣ ኳስ፣ ዱላና የመሳሰሉትን ወደ ሰማይ እያፈራረቁ በመወርወር መቅለብ፣ ጂምናስቲክና ሌሎች የጨዋታ ዘዴዎች ቀርበዋል። ሳብሪና ፔዚ የትርኢቱ አስተባባሪ እንዲህ ብለዋል።
It gives them also the opportunity to be socialized. It gives them the opportunity to
ትርኢቱ ለወጣቶቹ በማህበራዊ ኑሮ እንዲሳተፉ ምድል ይሰጣቸዋል። መድረክ ላይ ወጥተው ችሎታቸውን ለተመልካች እንዲያቀርቡና በራሳቸው እንዲኮሩም እድሉን ያገኙበታል። በራስ መተማመንን ጭምር ያዳብሩበታል።
ደቡብ አፍሪካዊ የሰርከስ ባለሙያ ሻሚር ጆንሰን እድሜ ልኩን ማለት ይቻላል የመድረክ ሰው ነው። በተለይ የሚወደው አጎበር ላይ እየነጠሩ አየር ላይ የመገለባበት ትርኢት ነው። ያደገው ለሕይወት እጅግ አስቸጋሪ መንደር ውስጥ ሲሆን የሰርከስ ትርኢቱ ባደረባ መሆን ባይችል ኖሮ መጨረሻው እንደማያምር ይናገራል።
ከቤተሰቦቼ መካከል አንዳንዶቹ ወረበሎችና ሱስ አስመጪ እጽ ነጋዴዎች የነበሩ ናቸው። እኔም ብቆይ ኖሮ እነርሱ የሄዱበትን አቅጣጫ ለመከተል ይቀለኝ ነበር። ነገር ግን ሰርከሱን ተቀላቀልኩ። አሁን አእምሮዬ ወደ መጥፎ ነገር አያመራኝም። ጥሩ ሁኔታ ላይ ይገኛለሁ።
የአፍሪካ ሰርከስ ከምዕራባውያኑ ቡድኖች የተለየ መሆኑን ያምናሉ አብዛኞቹ የትርኢቱ አባላት። የአፍሪካው ይበልጥ በሰውነት ጥንካሬና የማኅበረሰቡን አኗኗር መሠረት ባደረገ አዎንታዊ ታሪክ ላይ ያተኮረ ነው ሲሉም ያስረዳሉ። የኢትዮጵያውን የሰርከስ ትርኢት ዜና በዚሁ ላብቃ። ኢትዮጵያ በተመሳሳይ ጊዜ የምስራቅና የመካከለኛው አፍሪካ እግር ኳስ ሻምፒዮና ውድድሮችንም አዲስ አበባ ላይ እያስተናገደች መሆኗ ይታወቃል። ዛሬ የኢትዮጵያና ታንዛኒያ ብሔራዊ ቲሞች ግጥሚያ ያበቃው በመለያ ምት መሆኑን ገዛኸኝ ጽዮን መስቀል ገልጾልኛል። እስቲ ዝርዝሩን ስጠና ገዛኸኝ።
አመሰግናለሁ ሰለሞን። በእግር ኳስ ዜና 38ኛው የምስራቅና መካከለኛው አፍሪካ እግር ኳስ ሻምፒዮና ወደ ግማሽ ፍጻሜው እየተቃረበ ነው። 12 ቡድኖች በምድብ ማጣሪያው አራቱ ብቻ ወድቀው ስምንቱ ዛሬና ነገ በሚደረገው ለሩብ ፍጻሜ ደርሰዋል። ዛሬ ከሰዓት በኋላ በአዲስ አበባ ስታዲየም ዩጋንዳ ማላዊን በጨዋታ 2-0 አሸንፎ ወደ ፍጻሜው አልፏል። ኢትዮጵያ ከታንዛኒያ ጋር የጨዋታው ጊዜ በ1-1 አቻ በማጠናቀቃቸው የተሸናነፉት አሸናፊውን ለመለየት በተሰጠ የመለያ ምት ነው። ኢትዮጵያ ብሔራዊ ቡድን በረኛ አቤል ማሞ 2 ጎሎችን አድኖ በ4-3 አጠቃላይ 5-4 ውጤት የፊታችን ሐሙስ ለሚደረገው ግማሽ ፍጻሜ መድረሱን አረጋግጧል። የኢትዮጵያ የሐሙሱ ተጋጣሚም የኡጋንዳ ቡድን ነው። ነገም በመቀጠል በተመሳሳይ ሰዓት ደቡብ ሱዳንና ሰሜን ሱዳን እንዲሁም ኬንያና ሩዋንዳ ይጫወታሉ። 2 አሸናፊዎች ሩብ ፍጻሜውን ይቀላቀላሉ፣ 2 ተሸናፊዎች ደግሞ ወደ ሀገራቸው ይሸኛሉ ማለት ነው። የምስራቅና መካከለኛው አፍሪካ ሻምፒዮና የፊታችን እሁድ ፍጻሜውን ያገኛል። ወደ አውሮፓ የውስጥ ሊጎች ስንሸጋገር በተወዳጁ የእንግሊዝ ፕሪምየር ሊግ አንደኛ ዙር እየተገባደደ ነው። የነጥብ ልዩነቱም ተቀራርቧል። በሊጉ 14ኛ ሳምንት ጨዋታዎች ማንቸስተር ሲቲ ሳውዝ ሃምፕተንን 3-1 በመርታት ባለፈው ሳምንት በሌስተር ሲቲ የተነጠቀውን የመሪነት ደረጃ አስመልሷል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ እና ሌስተር ሲቲ በኩል 29 ነጥብ በጎል ተበላልጠው አንደኛና ሁለተኛ፣ ማንቸስተር ዩናይትድ በ28 አርሴናል በ27 ሶስተኛና አራተኛ ሆነው የአንገት ለአንገት ፉክክራቸው ቀጥሏል። በመጨረሻም የዓለም እግር ኳስ ማህበር ፊፋ 3 የባለንዶር ተሸላሚዎችን የመጨረሻ እጩዎች ዛሬ ማምሻውን ይፋ አድርጓል። የባርሴሎናዎቹ ሜሲና ኔይማር፣ የሪያል ማድሪዱ ክርስቲያኖ ሮናልዶ ናቸው። ከሶስቱ በአንደኝነት አሸናፊ የሚሆነው የሚታወቀውም አውሮፓውያኑ አዲስ ዓመት መጀመሪያ ላይ እንደሚሆን ተመልክቷል። በእኔ በኩል ያለው ይኸው ነው። ሰለሞን
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
አድማጮች፣ ፕሮግራማችን ይቀጥላል። አሁን አፍሪካ ነክ ርዕሶች።
አፍሪካ ነክ ርዕሶች ለምሽቱ የያዘው ቅንብር የህንድ ኩባንያዎች በኢትዮጵያ በሊዝ ከተከራዩት ትልልቅ የእርሻ መሬት እስካሁን ባለው ጊዜ በተግባር ያለሙት ከ10% በታች ነው እንደሚባል በመቀሌ ዩኒቨርሲቲ በታሪክና የባህል ጥናት ክፍል ተባባሪ ፕሮፌሰር የአፍሪካ ጉዳዮች መምህሩ ዶክተር አየለ በከሬ ባለፈው ሰኞ ባደረጉት ቃለ መጠይቅ መግለጻቸው ይታወሳል ሲል ይንደረደራል። እንዲያውም 100,000 የሚሆን ሄክታር መሬት የተከራየው ካራቱሬ የተባለው የህንድ ኩባንያ የደን እንጨትን እየመነጠረ መሸጥ ጀምሮ እንደነበር በዶክተር አየለ አክለው ገልጸዋል። ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ናት። ዶክተር አየለ የዛሬውን የመጨረሻ ቃለ ምልልስ የካራቱሬን አሰራር በማስረዳት ነው የሚጀምሩት።
ካራቱሪ የሚባለው ድርጅት 100,000 ሄክታርስ መሬት የያዘው ለእርሻ ልመንጥር ብሎ ጫካ ነው፣ ደን ነው። እነዛን ውስጥ ያሉትን የደን ዛፎች እየቆረጠ መሸጥ ጀምሮ ነበር። እንግዲህ ይሄ ሌላ ስራ ነው ማለት ነው። እነ ካራቱሪ አገር ውስጥ ካሉ የግል ሀብት አፍሳሾች ጋራ ተባብረው ይህንን የመሬት መቀራመት ይዘዋል ብለው የሚተቹ አሉ፣ የሚቃወሙ አሉ። እና እንደ እኔ ግምት ከ10% በታች ከሆነ እስካሁን ያለሙት ያ ነገር ተመርምሮ አንድ መፍትሄ ማግኘት አለበት ብዬ ገምታለሁ።
ዶክተር አየለ በከሪ አያይዘውም የውጭ መዋዕለ ንዋይ ፍሰት በአንድ በኩል ጥሩ ሲሆን በሌላ በኩል ደግሞ ተገቢውና አስፈላጊው ጥናት ተደርጎ ካልተያዘ እንዲሁም አስፈላጊው ቁጥጥር እየተደረገበት ካልተሰራ በስተቀር ጎጂም ሊሆን እንደሚችል ያብራራሉ።
እርግጥ የውጭ ፎሬን ዳይሬክት ኢንቨስትመንት ይባላል፣ የውጭ ቀጥታ ሀብት ማፍሰስ የሚባለው በአንድ በኩል ጥሩ ሲሆን፣ በሌላ በኩል ደግሞ አሁን ለምሳሌ ይህንን ደን ሲመነጥሩ አጠቃቀማቸው ደግሞ የንግድ ኮመርሻል አግሪካልቸር ስንል ብዙ ማዳበሪያ፣ ብዙ ትላትል መከላከያ የሚደረግበት መሬት ነው እና ያ ዘላቂ የሆነ የእርሻ ልማት ያመጣል ወይስ አያመጣም የሚለውም ጥያቄም በደንብ ስርዓት ባለው መንገድ መመለስ፣ ሰስቴነብል አግሪካልቸር ወይም ደግሞ የሚቀጥለው ጄኔሬሽን የሚቀጥለው ትውልድ ያን ቦታ ሊጠቀምበት የሚያስችልበት ሁኔታ ሁሉ ተመርምሮ የተደረገ ነው ወይ የሚላል እና እነዚህ ነገሮች ሁሉ መመርመር አለባቸው። እና እንደኔ ግምት ምንድን ነው በአሁኑ ጊዜ አሁን ለምሳሌ ከኛ ሽምብራ፣ አተር፣ ሰሊጥ ወደ ህንድ ሲሄድ ከነሱ እንግዲህ የምናገኘው አሁን እንደምታውቂው ማኒፋክቸሪንግ ጉድስ እስከ 50%ም እርግጥ ማኒፋክቸሪንግ ላይ ተሰማርተዋል። ኢትዮጵያ ውስጥ ደከም ደከም ያሉትን ፋብሪካዎች እየገዙ ያስፋፏቸዋል። ትልቅ የጥጥ ፋብሪካ ኮምቦልቻ መስርተዋል። ሌላም የከተን ፋብሪካ ስቴት ኦፍ ዘ አርት የሚባል በጣም ዘመናዊ መቀሌ ላይ መስርተዋል። እና ይሄንን መዘንጋት የለብንም። ግን ዋናው ቁም ነገር ምንድን ነው? እነሱን በተከታታይ እየተቆጣጠረ የሚሰሩትን ካላረጉ እየቀጣ እንዲሳተፉ ቢደረግ
ኢትዮጵያ ውስጥ በውጭ የመዋለ ንዋይ ፍሰት የሚመረተው ምርት በኢትዮጵያ ገበያዎችም የሚሸጥ መሆኑንም ማረጋገጥ እንደሚያስፈልግ ዶክተር አየለ ጠቁመዋል።
ሌላው ደግሞ ምንድን ነው የሚመረተው ምርት የኢትዮጵያ ገበያ ውስጥ መግባት አለበት። ምክንያቱም በተለይ የስል እጥረት በሚኖርበት ጊዜ ሊሸፍን ይችላል። እንደሰማሁት ከሆነ አንዳንድ ያመረቱትን በቆሎ መሸጥ ጀምረዋል ይባላል ዶሜስቲክሊ። እና እነዚህ ነገሮች ሁሉ መጣራት አለባቸው። እና እንግዲህ ዞሮ ዞሮ የምነግርሽ ምንድን ነው ህንድ በጣም እየሰፋች እያደገች ግሎባል የዓለም ሀያል አገር እየሆነች እየመጣች ነው። እና ይህ በሚሆንበት ጊዜ ልክ እሷ የራሷን ጥቅም በረጅም አስተሳሰብ አርቆ በማሰብ እንደምታደርገው ሁሉ የአፍሪካ ሀገሮችም ኢትዮጵያን ጨምሮ የሚጠቅመን ምንድን ነው፣ ወደፊት እንዴት ልንራመድ እንችላለን፣ ከእሷ ጋር እኩል የምንሆንበት ደረጃ ልንደርስ እንችላለን፣ እኛም በዓለም ላይ ሚና ልንጫወት እንችላለን የሚለውን ጥያቄ በተለይ በአፍሪካ ድርጅት ደረጃ በሪጅናል ደግሞ ደረጃ ማሰብ ያለባቸው ይመስለኛል። ቅድም እንዳልኩሽ እንግዲህ ምንድን ነው በአሁኑ ጊዜ ከህንድ ጋር አፍሪካ ለመስራት ቻይናን መጥላት የለባትም። በአሁኑ ጊዜ ከቻይና ጋር ለመስራት ህንድን መጥላት የለባትም፣ ወይም ደግሞ አሜሪካንም መጥላት የለባትም። የአፍሪካ ምንድን ነው ማሰብ ያለባቸው እነዚህ ሀገሮች የሚፈልጉት ከኛ ምንድን ነው፣ እኛ ደግሞ ከእነሱ የምንፈልገው ምንድን ነው በሚል በጣም ረጋ ባለመንፈስ አስቦ ከሁሉም ጋራ ለመስራት መቻል እና ሁሉንም የዚህ የእድገቱ በተለይ ድህነትን የማጥፋቱ ድህነት ለማጥፋት ቻይና ችላለች፣ ምንም ጥያቄ የለውም። ቻይና በጣም ብዙ ህዝቦችን ከድህነት አላቃለች። በጣም በጣም አጸያፊ አስቀያሚ ከሆነ ድህነት አላቃለች። እና ያ ሁኔታ አፍሪካም እንዲፈጠር እነዚህ ኃይሎች ወደ እኛ ሲመጡ ለኢኮኖሚም ሆነ ለሌላ አላማ እኛም አላማችን ይሄ ነው ብለን የሚመቻቸውና አብሮ የሚሄደውን አብሮ ማስኬድ የማያስኬደውን ደግሞ መተው፣ በዛ መሰረት መስራት ያለባት ይመስለኛል አፍሪካ።
እንግዲህ በመጨረሻ አጥር ባለ እንዲገልጹልን አሁን ህንድና ቻይና አፍሪካ ያላቸው ቦታ ስናወዳደር በምን መልክ ያዩታል? በአቀራረባቸውም ሆነ የመዋለ ንዋይ ፍሰት አሰራራቸውም ሆነ እንዴት ያዩታል? አጠር አድርገው
ህንድ ዲሞክራሲ ያለባት ሀገር ስለሆነች ህዝቡ መሪዎቿን ሊሾምም ሊሸር ስለሚችል እና በዛ ኃላፊነት መስመር ነው የምትሰራው። በሌላ ደግሞ ምንድን ነው የህንድ ኢኮኖሚ ከምዕራቡ ኢኮኖሚ ጋር የሚመሳሰል ነው። ይኸውም ማለት ምንድን ነው ህንድ ታበረታታለች፣ የግል ሀብት አፍሳሾች እየሄዱ በዓለም ላይ ሀብታቸውን እንዳያፈሱ ታበረታታለች። ቻይና የምታደርገው ምንድን ነው ቀጥታ ከመንግስት ግንኙነት ነው የምታደርገው። የቻይና ደግሞ ኩባንያዎች አብዛኞቹ የመንግስት ኩባንያዎች ናቸው እና አሰራራቸው የተለየ ነው። ዋና ቁም ነገር ምንድን ነው ሁለቱም እንደነ አሜሪካ እንደነ አውሮፓ አይተቹም። ለምሳሌ የሰው መብትን በሚመለከት ሌሎችንም ፖለቲካ ነክ ጉዳዮችን አያነሱም። በዛ ነው የሚለያዩት። ግን ምንድን ነው እንደኔ ግምት በአሁኑ ጊዜ በጣም ሰፊ እና ፈጣን የሆነ የኢኮኖሚ እድገት አፍሪካ ውስጥ ሊኖር የቻለው እነዚህ ሁለት ከዚህ በፊት በድህነት ይሰቃዩ የነበሩ በችግር ይሰቃዩ የነበሩ ከፍተኛ ቦታ ላይ ከነ አሜሪካ ከነ ጃፓን ከነ አውሮፓ ጋር የሚወዳደር ኢኮኖሚ ፈጥረው ያንን ኢኮኖሚ ግሎባላይዝ ወይም ደግሞ ዓለም አቀፍ እያደረጉት ነው ያለው። በዛ አሁን አፍሪካ እዛ ላይ ትገኛለች ማለት ነው። እንግዲህ ጠቅላላ ስገመግመው ምንድን ነው በአሁኑ ጊዜ የህንድና የቻይና አፍሪካ ውስጥ መምጣትና በተለያዩ የኢኮኖሚ እንቅስቃሴዎች ላይ መሰማራታቸው በእኔ ግምት ጥሩ ነገር ነው ብዬ ነው የምገመግመው።
እንግዲህ እስከነ ችግሩ ማለት ነው።
እስከነ ችግሩ ልክ ነሽ፣ በአጠቃላይ ማለት ነው።
እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም እድሉ ስለሰጠኝ በጣም አመሰግናለሁ።
አድማጮች የምሽቱን ፕሮግራም ልናጠቃልል የተወሰኑ ደቂቃዎች ናቸው ያሉን። ለዛሬ የመጨረሻው ቅንብር ሰለሞን አባተ የሚያዘጋጀው ጤና ይሆናል።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ ወደ ቪኦኤ ጤና ዝግጅት። ማኒ ጄላሴም ብዙ ጊዜ ትታመማለች። ልጅም ነበረችና ለምን እንዲህ በየወቅቱ እየወደቀች እንደምትነሳ ግራ ይገባታል። እናቷ ከሞተችባት በኋላ ግን አባቷ ታሪኳን ነገራት። ማኒ ስትወለድ ኤችአይቪ ደሟ ውስጥ ነበር። ይህንን ስሰማ በጣም አዘንኩ። ምን ማድረግ እንደነበረብኝ አላውቅም ነበር። ለመደበቅም ፈለግኩኝ አለች ማኒ። ካሜሩን ውስጥ የኤችአይቪና የኤድስ ጉዳይ እንዲህ በቀላል የሚታይ አልነበረም። የብዙ ሰውም አመለካከት ብዙም የበሰለና ጥልቀትም አልነበረውም። እናም በወጣች ቁጥር የምትሰማው የሰው አመለካከትና የሚሏት ሁሉ ጥሩ አልነበረም፣ ያስጠላት ነበር። አሁን ይመስገነውና ማኒ የአስራ ሰባት ዓመት ወጣት ነች። ከእንግዲህ በማኒ ዘንድ መሸማቀቅና መፍራት፣ መገለልና መበሳጨት ቦታ የላቸውም። ማኒ ዛሬ ያለባት ኃላፊነት ከዚያ በእጅጉ የገዘፈ ነው። አፍሪካ ውስጥ ወጣቱ እየተዘናጋ ነው። የኤድስ ቁጥር እንደገና እያንሰራራ እንደገና እየባሰበት የመሄድ አዝማሚያ ይዟል። ስለዚህም ማኒ ድምጿን ከፍ አድርጋ መናገር አለባት። ኤች አይ ቪ ኤድስን እንደገና ማቆም አለባት። ይህ ማኒ ለራሷ የወሰደችው ኃላፊነት ነው። ኤድስ ዛሬ በአፍሪካ ጎረምሳ ወጣቶች ዘንድ እንደገና ቀዳሚው ገዳይ ችግር እየሆነ መሆኑን ከመንግሥታቱ ድርጅት እየወጡ ያሉ ሪፖርቶች እየተናገሩ ነው። ይህ መርዶ እስከ ዛሬ በተደረገው መረባረብ ሁሉ በኤች አይ ቪ ኤድስ ላይ ተይዞ ለነበረው ታላቅ ድል፣ ታላቅ ምት፣ ታላቅም ጡጫ ነው። ዛሬ እየታየ ያለው በኤድስ ምክንያት የሚሞተው ወጣት ቁጥር እያሻቀበ መምጣት ላለፉት 15 ዓመታት ያልታየ ነበር። በመላው ዓለም ዕድሜያቸው ከ15 እስከ 19 ከሆነ ኤች አይ ቪ በደማቸው ውስጥ ከሚገኝ ታዳጊ ወጣቶች ግማሹ የሚገኙት ደቡብ አፍሪካ፣ ናይጄሪያ፣ ኬንያ፣ ሞዛምቢክ፣ ታንዛኒያ፣ ህንድ ውስጥ መሆኑን ሪፖርቱ አሳይቷል። ልብ በሉ፣ ህንድ ብቻ ነች ከአፍሪካ ውጭ ያለችው። በዓለም ዙሪያ ኤች አይ ቪ በደማቸው ውስጥ የሚገኝ ዕድሜያቸው ከ15 ዓመት በታች የሆነ ሕፃናትና ታዳጊዎች ቁጥር 2.6 ሚሊየን ቢሆንም መድኃኒት የሚያገኙት ከሦስቱ አንዱ ሕፃን ብቻ ነው። የከትናንት በስቲያው አርብ ደቡብ አፍሪካ ዋና ከተማ ጆሐንስበርግ ላይ የወጣው ይህ ሪፖርት የሚናገረው በዓለም ዙሪያ የኤች አይ ቪ ምርመራ የሚደረግላቸው ሕፃናት ቁጥር ከግማሽ በታች ነው። በመንግሥታቱ ድርጅት የኤድስ መከላከያና መቆጣጠሪያ መርሃ ግብር ዩኤን ኤድስ የምስራቅና የደቡባዊ አፍሪካ ክልል ምክትል ዳይሬክተር የሆኑት ዶክተር ፒየር ሳሞስ ይህ ገጽታ በኤች አይ ቪ ላይ እየተካሄደ ላለው ጥረት የክርን ምት ያህል ነው ብለዋል። ነገ የዓለም ኤድስ ቀን ነው። የዘንድሮው የዓለም ኤድስ ቀን የሚታሰበው መተካከልና መብቶች አሁን በሚል መርህ ስር ነው። የነገውን የዓለም ኤድስ ቀን ተከትሎ የፊታችን ሰኔና ሐምሌ ውስጥ የደቡብ አፍሪካዋ ደርባን ሁለት ግዙፍ ዓለም አቀፍ ጉባኤዎችን ታስተናግዳለች። እስከ ሰኔ 13 ከሰኔ 13 እስከ ሰኔ 16 2008 ዓ ም የሚካሄደው በቱበርኩሎሲስ ወይም በምሕፃር ቲቢ ላይ የሚነጋገረው ዓመታዊው ዓለም አቀፍ ጉባኤና ከሐምሌ 10 እስከ ሐምሌ 15 2008 ዓ ም ለአንድ ሳምንት የሚመክረው 21ኛው ዓለም አቀፍ የኤድስ ጉባኤ ሁለቱን እጅግ ገዳይ የጤና እክሎች እንደገና ይፈትሻሉ።
TB and HIV are really inextricably linked epidemics.
TB እና HIV ወረርሽኝ ጨርሶ ሊነጣጠሉ በማይችል ሁኔታ የተቆራኙ ናቸው። ቲቢ በተጨማሪም ኤች አይ ቪ በደማቸው ውስጥ ለሚገኝ ሰዎች አድፋጭና አጋጣሚ ጠብቆ አጥቂ፣ ከኤች አይ ቪ ጋር ባለው መደጋገፍም ወደ ሞት የሚያዳርስ አሁንም ቀንደኛው ችግር ነው።
በኤድስ ምክንያት ከሚደርሰው ሞት ወደ 25% ለሚሆነው ሰበቡ ከኤች አይ ቪ ጋር የተጣመረ ቲቢ ነው። ሰዎች ለቲቢም ለኤች አይ ቪም የተጋለጡ ከሆነ ቲቢ አምጪው ህዋስ ሳምባ ላይ ብቻ ሳይሆን በሌሎች የሰውነት አካሎች ውስጥ የሚኖርና የተፋጠነ የጤና ሁኔታ ማሽቆልቆልን ያስከትላል። ይህ ቲቢ 2016 ተብሎ የተሰየመ የደርባኑ የሁለት ቀናት ስብሰባ ከኤድስ ጉባኤው ቀደም ብሎ የመካሄዱን ጥቅም የኤድስ ማኅበሩ ፕሬዚደንትና በጆንስ ሃፕኪንስ ዩኒቨርሲቲ የብሉምበርግ የህብረተሰብ ጤና ትምህርት ቤት የወረርሽኝ በሽታዎች ፕሮፌሰር ክሪስ ቤረር ሲጠቁሙ ዓለም አቀፍ የኤድስ ጉባኤ በአንዲት ታዳጊ ሀገር ሲካሄድ የመጀመሪያዋ ደቡብ አፍሪካ እንደነበረችና ስብሰባው የተጠራውም የዛሬ 16 ዓመት እዚያው ደርባን ላይ እንደነበረ ያስታውሳሉ። ከዚያ በተጨማሪም ዓለም አቀፉ ጉባኤ ከሳይንሳዊ ጉዳዮች ወጣ ብሎ የኤችአይቪ ኤድስን ማኅበራዊና ምጣኔ ሀብታዊ ጫናዎች ሲፈትሽም ያ የደርባን ስብሰባ የመጀመሪያው ነበር። ኤችአይቪን ማከምና አዳዲስ የመያዝ አጋጣሚዎችንም መከላከል ቲቢን ለመቆጣጠር ቁልፍ መንገድ መሆኑን ባይረር በአጽንኦት ያሳስባሉ።
That is one of the reasons why we felt it was so important at this conference coming back to Africa now after
ወደ አፍሪካ ከ16 ዓመታት በኋላ የመመለስና ጉባኤውን እንደገና እዚያ የማድረግ ሐሳብና በቲቪና በኤችአይቪ መካከለ ያለውን ቅንጅትና መተጋገዝ እንደገና ለመፈተሽ እንዲሁም አጉልቶ ለማየትም እጅግ ጠቃሚ ነው። በተለይ በአሁኑ ጊዜ እያደጉ በሚሄዱ 3 አስኪ ደረጃዎች ለመድን ጥረት አለበገር የሚሉ የቲቪ አይነቶች እየበዙ መምጣት ሕክምናውንም ይበልጥ አደጋች እያደረገና ችግሩን እያወሳሰበው ነው።
ዛሬ በዓለም ዙሪያ ካለው 9 ሚሊዮን አካባቢ የሚሆን የቲቪ ህመምተኛ ግማሽ ሚሊዮን ያህሉ ለነዚህ ለመድኃኒቶች ለማይበገሩ የቲቪ አይነቶች የተጋለጠ እንደሆነ ባይረር አመልክተዋል። ዛሬ ያሉትን ለቲቪ ህክምና የሚውሉ መድኃኒቶችን ሁሉ መቋቋም የሚችለው እጅግ የከፋው ቲቪ አምጪ ህዋስ ደቡብ አፍሪካ ውስጥ እየታየ ነው። በእርግጥ ደቡብ አፍሪካ ብቻ አይደለችም፣ ሌሎችም አካባቢዎች ውስጥ እንዲሁ ችግሩ እግሩን እያስገባ ነው። በተለይ ኤችአይቪ በደማቸው ውስጥ በሚገኝ ህሙማን ላይ ችግሩ የበረታ ነው። እንግዲህ ስጋቱና ችግሩ እንዲህ አፍጥጧል። በሌላ በኩል ደግሞ የገንዘብ እጥረትና የበጀት ማነስ ዓለምን የቲቪ ኤችአይቪውን ያህል ሰቅዞ ይዟል።
Of the 9 million or so people who have TB, a substantial proportion of them now
በፊታችን ህዳር 21 ቀን በዚህ አመቱ የዓለም ኤድስ ቀን የዓለም የጤና ድርጅት አዲስ ኤችአይቪ ህክምና መመሪያ እንዲያወጣ ነው። በአዲሱ መመሪያ መሰረት ኤችአይቪ በደም ውስጥ የታየ ማንም ሰው ህክምናውን ወዲያውኑ እንዲጀምር ይደረጋል። ይህም ማለት 22 ሚሊዮን ሰው አሁን ባለው 15 ሚሊዮን ሰው ተጠቃሚ በነበረበት የህክምና ስርዓት ውስጥ ይጨመራል። 37 ሚሊዮን የኤችአይቪ ኤድስ ታካሚ ሊኖር ነው ማለት ነው።
እንግዲህ የዓለም የጤና ድርጅት አዲሱን መመሪያ በነገው የዓለም ኤድስ ቀን ይዞ ይወጣል። በዚህ ሁኔታ ውስጥ አንድ አሳሳቢ ዜና፣ አንድ ደግሞ በጎ ዜና አሉ። ከአሳሳቢው እንነሳ። ይህንን ያህል ግዝፈት ያለው ሰው ያለማቋረጥ ለማከም ብር ያስፈልጋል። ብር ብር ብር። ይሁን እንጂ ኤችአይቪ በደማቸው ውስጥ የሚገኝ ሰዎች ህክምናውን እንዲጀምሩ የሚደረገው የጤና ስርዓታቸው ሳይቃወስና የከበዱ የህመም ስሜቶችን ሳያዳብሩ በሙሉ ጤንነታቸው ወቅት በመሆኑ ምክንያት የህክምናው ዋጋ ቀስ በቀስ እየወረደ ይሄዳል። ለምን? ለእነዚያ ተጓዳኝ በሽታዎች ከመንበርከካቸው በፊት ጤናቸውን የመገንባት ሥራ ስለሚከናወን በከባድ ሁኔታ ታሞ የሚታከም ሰው ቁጥር በእጅጉ ይቀንሳልና ነው። በመሠረቱ በሽታን ከማከም ይልቅ በሽታን የመከላከል ህክምና ነው የሚሰጠው። የዘንድሮው የኤድስ መሪ ቃል እንደገና ላስታውሳችሁ፣ መተካከልና መብቶች አሁን የሚል ነው።
This year on World AIDS Day, so that's December 1st, the World Health Organization is going to announce the major change in the guidelines for treatment of HIV, which will be that everyone should be offered therapy if they're diagnosed with HIV.
ለሁሉም የዛሬው የጤና ፕሮግራም በዚሁ አበቃ። ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ ለምሽቱ ያዘጋጀውን ፕሮግራም በዚህ ላይ አበቃ። በ19 በ22ና በ25 ሜትር ባንድ ነበር የተላለፈው። ያስተናገድናችሁ አዲሱ አበበና
አሉላ ከበደ ከተባባሪ አስተናጋጆቻችን ጋር እንዲሁም ከዋና አዘጋጇ ትዝታ በላቸውና ከቀሩት ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። Thank you.
Voice of America.